ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 12 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ አድማጮች። የምናስተናግዳችሁ ቆንጅት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
አፍሪካ በዓለም ግዙፉ ነው የተባለ የነጻ ገበያ ቀጣና ይፋ አደረገች።
አፍሪካ is one continent that does not trade with itself like the rest of the world.
አፍሪካ ሌላው ዓለም ከሚያደርገው በተለየ ሁኔታ እርስ በራሱ የማይናገድ ብቸኛ አህጉር ነው። በዚያ ምክንያት ታዲያ የአህጉሩ ግዙፍ የህዝብ ብዛትና ስብጥር ጥቅም ላይ ሳይውል ለመቅረት ተገዷል። አፍሪካ 1.3 ቢሊዮን የሚሆነውን ህዝቧንና የ2.3 ትሪሊዮን በላይ የአሜሪካ ዶላር ግምት ያለውን አጠቃላይ የሀገር ውስጥ ምርቷን አልተጠቀመችበትም።
ኤራስቱስ ሙዌንቻ የአፍሪካ ህብረት የቀድሞ ምክትል ሊቀመንበር ናቸው። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት፣
የኤርትራ መንግስት የኢትዮጵያን ሰላምና ጸጥታ ለማደፍረስ እጁን እያስገባ ነው ሲል የኢትዮጵያ መንግስት ላቀረበው ክስ ኤርትራ ዛሬ መልስ ሰጥታለች። ዘገባ ይኖረናል። ደቡባዊ ሶማሊያ ውስጥ የዩናይትድ ስቴትስ ኃይሎች የአየር ጥቃት አካሂደው 2 የአልሸባብ ተዋጊዎችን ገደሉ፣ ሌሎች 3 አቆሰሉ። የዩናይትድ ስቴትስ ቴክሳስ ክፍለ ሀገር ኦስተን ከተማን ላለፉት 3 ሳምንታት ያሸበሯትን ተከታታይ የቦምብ ጥቃቶች በመፈጸም የተጠረጠረው ሰው ፖሊሶች ሊይዙት ሲሉ መኪናው ውስጥ ቦምብ አፈንድቶ ራሱን ገደለ፣ የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ቀጣዩን ሊቀመንበሩን እንደሚመርጥ የሚጠበቀው እና ትናንት የተጀመረው የገዢው ኢህአደግ ምክር ቤት ስብሰባ ዛሬም ቀጥሎ ውሏል። ይህንን በተመለከተ ሰሞኑን መረጃ እያደረሰን የሚገኘው እስክንድር ፍሬው መስመር ላይ ይገኛል። እስክንድር እንደምን አመሸህ
ሰለሞን።
እስቲ እንደምን አመሸህ እስክንድር። እግዚአብሔር ይመስገን። ስለ ኢህአደግ የዛሬው የምክር ቤት ስብሰባ ውሎ ምን የምትነግረን ነገር ይኖር ይሆን?
እንግዲህ ሰለሞን፣ አንተም እንዳልከው ስብሰባው እንደተጀመረ የሚቆጠረው በትናንትናው ዕለት ቢሆንም ወደ ዋናው አጀንዳ የተገባው ግን ዛሬ ነው። በትናንትናው ዕለት ከሰዓት በኋላ ማለት ነው። የተሰብሳቢዎቹ ዋነኛ ተግባር በስራ አስፈጻሚ ኮሚቴው የቀረበውን ሪፖርትና ሰነድ በየግላቸው ማጥናት ወይም ማንበብ ነበር። ዛሬ ግን በአጀንዳውና በሪፖርቱ ላይ ውይይት እንደሚጀምሩ ነው ቀደም ሲል ተገልጾ የነበረው። የዛሬ ውሎ በዚህ ላይ እንዳተኮረም ይገመታል። ነገር ግን ሰለሞን፣ ስብሰባው ትኩረት በሳበበት መጠን የየዕለቱን ውሎ የተመለከተ መረጃ ለመገናኛ ብዙሀን እየተሰጠ አይደለም። የስብሰባውን የዛሬ ውሎ በተመለከተ ለምሳሌ በይፋ የተባለ የተገለጸ ነገር የለም። ነገር ግን ከዚህ ቀደም ከተገለጸው በመነሳት በስራ አስፈጻሚ ኮሚቴው በቀረበው ሪፖርትና በተዘጋጀው ሰነድ ላይ ውይይት ሲደረግ እንደዋለ ይገመታል።
እንግዲህ እስክንድር፣ መቼም እስካሁን ድረስ ባለው አሰራርና ቀደም ሲልም የኢህአደግ ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ በሰጡትም መግለጫ መሰረት ኢህአደግ አሁን በዚህ ስብሰባው የሚመርጠው መሪው ቀጣዩ የሀገሪቱ ጠቅላይ ሚኒስትር ሊሆን ይችላልና እንግዲህ የብዙዎችንም ትኩረት ስቦ የሚገኝ ስብሰባ ነው። ለመሆኑ ምልክቶች አሉ የሚታዩ፣ በግልጽ የሚታዩ ወይም የሚነገሩ ማን ሊሆን እንደሚችል ቀጣዩ የፓርቲው መሪ?
ሰለሞን፣ እየተጠቀሱ ያሉ ስሞች አሉ። ነገር ግን ለእርግጠኛነት በቀረበ መልኩ እኚህኛው ሰው ይሆናሉ ማለት አይቻልም። በተለይ በ2005 ዓ.ም ከተካሄደው ተመሳሳይ የምክር ቤት ስብሰባ ጋር ስትነጻጸር ከዚህኛው የሚጠበቀውን ውጤት መተንበይ ይበልጥ አስቸጋሪ ሆኗል። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት መለየታቸውን ተከትሎ በ2005 ዓ.ም መጀመሪያ የተካሄደው ተመሳሳይ የምክር ቤት የኢህአዴግ ምክር ቤት ስብሰባ ውጤት ለምሳሌ ለመገመት የሚቀል ነበር፣ ከአሁኑ በተሻለ መልኩ ማለት ነው። ያኔ የተሻሉ ምልክቶች ነበሩ። አቶ ኃይለማርያም ደሳለኝ አቶ መለስ ዜናዊን ተክተው ጠቅላይ ሚኒስትር ወይም የኢህአዴግ ሊቀመንበር እንደሚሆኑ ምልክቶች ነበሩ። የአሁኑ ግን ከዛኛው በተለየ አሁን እየተሰጡ ያሉ ግምቶች ግን ማለት ነው ሰለሞን፣ በአንጻራዊነት የበዙና የተዘበራረቁ ናቸው። ምሳሌ መጥቀስ ይቻላል። ከዚህ ቀደም ቀጣዩ የኢትዮጵያ ጠቅላይ ሚኒስትር ማን ይሆናል ብለህ ስታስብ ግምትህን አጥብበህ ነበር የምትነሳው ከአራቱ የኢህአዴግ አባል ድርጅቶች ሊቃነ መናብርት አንዳቸው ብለህ ማለት ነው። አሁን ግን ቁጥራቸው ይበዛ ባይሆንም ከሊቃነ መናብርቱ ከነዚህ ከአራቱ ውጪም ሊሆን ይችላል የሚል ግምት የሚሰጡ ሰዎች ሳይቀሩ አሉ። እና ያሁኑ የሰፋ ነው ማለት ይቻላል። ግምታቸውን እያጠበቡ የመጡ አንዳንድ ተንታኞች ግን ከኦህዴዱ ዶክተር አብይ አህመድና ከባዴኑ ከአቶ ደመቀ መኮንን አንዳቸው ሊመረጡ እንደሚችሉ ይናገራሉ። ነገር ግን የኢህአዴግ ምንጮች ሰሞኑን ሲገልጹ እንደነበረው በዚህ ሰዓት ይሄኛው ሰው ይመረጣል ብሎ መናገር አስቸጋሪ ነው። እንግዲህ የሊቀመንበሩ የኢህአዴግ ሊቀመንበር የመምረጡ ፕሮግራም በዚህ በአጀንዳውና በሪፖርቱ ላይ በሰነዱና በሪፖርቱ ላይ የሚደረገው ውይይት እንደተጠናቀቀ የሚከናወን እንደሚሆን ምንጮች እየገለጹ ነው።
ይሄ እንግዲህ አመሰግናለሁ።
በነገ ሁለት ከዛም በኋላ ሊሆን እንደሚችል እየተጠቀሰም ነው።
እሺ፣ አመሰግናለሁ እስክንድር። እንግዲህ የነገውንም ሙሉ እንደዚሁ ተከታትለህ እንደምትዘግብልን እንጠብቃለን። እግዚአብሔር ይስጥልኝ። አመሰግናለሁኝ ለዘገባህ እስክንድር። መልካም ቆይታ። የተከበራችሁ አድማጮች
አመሰግናለሁ ሰለሞን።
እሺ፣ የተከበራችሁ አድማጮች ይህንን የኢህአደግን ምክር ቤት ስብሰባ በተመለከተ በቅርብ እንከታተላለን። ከነገው ምሽት ስርጭታችን በፊት የሚደርስ ዜና ካለ በማህበራዊ መገናኛና ዌብሳይታችን በሰበር ዜና እናወጣለን። ተከታተሉን።
የኤርትራ መንግስት የኢትዮጵያን ሰላምና ጸጥታ ለማደፍረስና ለማፈናቀል ከተለያዩ ተቃዋሚ ኃይሎች ጋር በመተባበር ታጣቂ ኃይሎችን በመላክ በኢትዮጵያ ጉዳይ እጁን እያስገባ ነው ሲል የኢትዮጵያ መንግስት ላቀረበው ክስ ኤርትራ ዛሬም መልስ ሰጥታለች። ብርሃነ በርሄ ከአስመራ አጭር ዘገባ ልኳል።
የኤርትራ መንግስት ዛሬ ባወጣው መግለጫ በአሁኑ ሰዓት በኢትዮጵያ እየታየ ያለው ያለመረጋጋትና ቀውስ መንስኤው በብሔር በቋንቋና በክልል የመከፋፈልና እስከ መገንጠል የሚፈቅደውን አንቀጽ 39 የፈጠረው እንደሆነ ከገለጸ በኋላ የኤርትራ መንግስት አስቀድሞ እንደተቃወመው መግለጫው አስረድቷል። በመቀጠልም የኤርትራ መንግስትና ህዝብ ኢትዮጵያ በብሔርና በቋንቋ በመበታተኗ የሚከስረው እንጂ የሚያገኘው ጥቅም እንደሌለ መግለጫው ጠቅሷል። በመጨረሻም እላይ እንደተጠቀሰው የኤርትራ መንግስትና ህዝብ ከድሮም ጀምሮ የያዘውን አንድ ኢትዮጵያ የሚል ስትራቴጂያዊ አቋም አሁንም እንደ ትላንቱ የኢትዮጵያ ህዝብ በሰላምና በእፎይታ እንዲኖር በውስጡም ይሁን ከጎረቤት አገሮች ጋር በመተባበር በሰላም የሚኖሩበትና በዞባችን ሰላምና ፖለቲካዊ መረጋጋት እንዲሰፍን በኃላፊነት እንደሚሰሩ በኤርትራ መንግስት የወጣው መግለጫ ጠቅሷል። ለአሜሪካ ድምጽ ብርሃኔ በርሄ ከአስመራ።
ደቡባዊ ሶማሊያ ውስጥ የዩናይትድ ስቴትስ ኃይሎች በዚህ ሳምንት ባካሄዱት የአየር ጥቃት ሁለት የአልሸባብ ተዋጊዎች ተገለው ሌሎች ሁለት መቁሰላቸውን የዩናይትድ ስቴትስ የአፍሪካ እዝ አስታውቋል። አፍሪኮም ዛሬ ባወጣው መግለጫ የአየር ጥቃቱ የተካሄደው ሙባረክ በምትባል ከሞቃዲሾ አቅራቢያ የምትገኝ ትንሽ የገጠር ከተማ መሆኑን ገልጿል። በሰኞ ዕለቱ ጥቃት ኢላማ የተደረጉት ግለሰቦች ማን እንደሆኑ አፍሪኮም አላስታወቀም። ነገር ግን ከሶማሊያ ፌዴራል መንግስት ጋር በማቀናጀት የተወሰደ እርምጃ እንደሆነ ነው ያመለከተው።
የቦኮ ሐራም ታጣቂዎች ባለፈው ወር ዳፕቺ በምትባለው ሰሜን ምስራቃዊ ከተማ ከጠለፏቸው 110 ልጃገረዶች ውስጥ 91ን መልቀቃቸውን የናይጄሪያ የማስታወቂያ ሚኒስትር አስታወቁ። ልጃገረዶቹን በተለያዩ ስፍራዎች ወስደው ቁጭ አድርገዋቸው መገኘታቸውን የማስታወቂያ ሚኒስትሩ ላይ መሐመድ ዛሬ ለጋዜጠኞች ገልጸዋል።
ደቡብ ኮሪያን፣ ሰሜን ኮሪያንና ዩናይትድ ስቴትስን ጨምሮ የሶስትዮሽ ጉባኤ ሊካሄድ እንደሚችል የደቡብ ኮሪያ ፕሬዚደንት ሙን ጄኢን አስታወቁ። ማይክል ብራውን አጭር ዘገባ አሰናድቷል። አዲሱ አበባ ያቀርበዋል።
የጉባኤው ትኩረት በኮሪያው ባህረ ገብ መሬት አካባቢ ያለውን የኒኩሌር ስጋት ለማስቀረት እንደሆነ ተገልጧል። ፕሬዚዳንት ሙን የጉባኤውን መካሄድ ይፋ ያደረጉት ዋና ከተማ ሶል ውስጥ በሚገኘውና ብሉ ሀውስ ተብሎ በሚጠራው ፕሬዚዳንቱ ልዩ አዳራሽ ውስጥ ከኮሪያ የጋራ ስብሰባ በኋላ ነው። ከሁለቱ የኮሪያ ስብሰባ በኋላ የሚካሄደው የሰሜን ኮሪያና የዩናይትድ ስቴትስ ጉባኤ ታሪካዊ ነው። እንደየሁኔታውም ስዕላዊ የሆነ ትዕይንትም ሊታይበት ይችላል። ውጤቱ እየተስተዋለ ደግሞ ሰሜንና ደቡብ ኮሪያን እንዲሁም ዩናይትድ ስቴትስን የሚያሳትፍ የሶስትዮሽ ጉባኤ ሊከተልም ይችላል ነው ያሉት የደቡብ ኮሪያው መሪ። የደቡብ ኮሪያው መሪ ሙን በቀጣይ ወር ከሰሜኑ ፕሬዚዳንት ኪም ጆንግ ኡን ጋር ስብሰባ ለማካሄድ አቅደዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕም በመጪው ግንቦት ከሰሜኑ መሪ ኪም ጋር ለመገናኘት ማቀዳቸው አይዘነጋም።
የዩናይትድ ስቴትስዋን ቴክሳስ ክፍለ ሀገር ኦስተን ከተማ ላለፉት 3 ሳምንታት ባሸበሯት ተከታታይ ህይወት ያጠፉ የቦምብ ጥቃቶች የተጠረጠረው ግለሰብ ፖሊስ ሊይዘው ሲል መኪና ውስጥ የነበረውን ቦምብ አፈንድቶ ራሱን ገሏል። የኦስተን ከተማ ፖሊስ አዛዥ ብራያን ማንሌ በሰጡት መግለጫ ተጠርጣሪው ማርክ አንቶኒ ኮንዲት የተባለ ነጭ የ24 ዓመት ዕድሜ ያለው ስራ አጥ ነው። ባለፉት 2 ቀናት ፖሊስ ሲከታተለው ቆይቶ ራውንድ ሮክ በሚባል የኦስተን ከተማ ዳርቻ ባለ ሆቴል መኪናውን አይቶት ልዩ የፖሊስ ኃይል እስከሚደርስ ሲጠባበቁ ተጠርጣሪው ፈትለክ ብሎ ነርቶ አውራ ጎዳና ዳር ጉድባ ውስጥ እንደገባ ነው የተነገረው። ልዩ ኃይሎቹ ደርሰው ሲቀርቡት መኪና ውስጥ የነበረውን ቦምብ ሲያፈነዳው አንደኛውን ፖሊስ የፍንዳታው ኃይል የኋሊት አሽቀንጥሮ ጥሎት መጠነኛ ጉዳት ደርሶበታል። ሌሎች በተጠርጣሪው ላይ ተኩስ ከፈቱ። 2 ሰዎችን ለገደሉትና ቢያንስ 5 ሰዎችን ላቆሰሉት 5 ቦምቦች ኃላፊው ይኸው ራሱን የገደለው ሰው መሆኑን እንደሚያምኑ ነው የፖሊስ አዛዡ የገለጹት። የኦስተን ከተማ ከንቲባ ስቲቭ አድለር ከተማዋና አካባቢዋ ውስጥ ሌሎችም የተቀመጡ ቦምቦች ሊኖሩ ስለሚችሉ ነዋሪዎች እንዲጠነቀቁ አሳስበዋል። ተጠርጣሪው ላለፉት 24 ሰዓት የት እንደነበረ አይታወቅምና ሟቹ ይህን ተግባር ለመፈጸም ምን እንዳነሳሳው ለጊዜው በግልጽ የታወቀ ነገር እንደሌለ ነው የገለጹት።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ባለፈው የአውሮፓ ዓመት በ2017 ሶሪያ ውስጥ ተጠርጣሪ የኒውክሌር ማዳበሪያ ጣቢያ ደብድቦ ያወደመው እርሱ መሆኑን የእስራኤል ጦር አመነ። ዴር አልዙር በሚባለው የሶሪያ ክፍለ ግዛት የሚገኘው ኒውክሌር ማዳበሪያ ጣቢያ ሥራ ላይ ሊውል ጥቂት ሲቀረው ተዋጊ ጅቶቻችንን በከፍተኛ ምስጢራዊ ተልእኮ አሰማርተን አውድመነዋል ብሏል ጦሩ። ሶሪያ ስፍራው የኒውክሌር ማመንጫ ጣቢያ አልገነባሁም ስትል አስተባብላለች። የተባበሩት መንግስታት ድርጅት ዓለም አቀፍ የአቶሚክ ኃይል ድርጅት በ2011 ዓ.ም ባወጣው ሪፖርት ጣቢያው የኒውክሌር ኃይል ማመንጫ እንደነበር ይታመናል ማለቱ ይታወሳል። የእስራኤል የመከላከያ ኃይሎች ጠቅላይ ኤታ ማጆር ሹም ሌተና ጀነራል ጋዲ ኢሰንኮት በሰጡት መግለጫ ያ እርምጃ ለወደፊቱ እስራኤል በጸጥታዋ ላይ አደጋ የሚፈጥር ተግባር በትዕግስት እንደማትመለከት ጠላቶቻችንን የሚያስታውስ ነው ብለዋል።
የዩናይትድ ስቴትስ የአገር ደህንነት ሚኒስትር ክሪስቲያን ኔልሰን በዚህ የአውሮፓውያን ዓመት በሚካሄዱ ምርጫዎች የውጭ ጣልቃ ገብነትን ለመከላከል እንዲቻል መስሪያ ቤታቸው ለኢንተርኔት ደህንነት ቅድሚያ ትኩረት እንደሚሰጥ አስታወቁ። ሚኒስትሯ ይህን ያስታወቁት ዛሬ ለዩናይትድ ስቴትስ ምክር ቤት አባላት በሰጡት የምስክርነት ቃል ነው። ሚኒስትር ኔልሰን በመወሰኛ ምክር ቤቱ የደህንነት ኮሚቴ ፊት ቀርበው በሰጡት ቃል መስሪያ ቤታቸው ከሌሎቹ የመሰረተ ልማት ዘርፎች ሁሉ በላይ የምርጫ ደህንነትን ቅድሚያ ሰጥቷል ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መጋቢት 12 2010 ዓመተ ምህረት ምሽት ፕሮግራም ነው።
በዓለም አቀፍ የሴቶች ቀን ስፒሪት ኦፍ ሄለን ኬለር የሄለን ኬለር መንፈስ የተሰኘ ታላቅ ዓለም አቀፍ ሽልማት የተቀበለችው ወይም ተሸላሚ የሆነችው ኢትዮጵያዊቱ የሴቶችና የአካል ጉዳተኞች መብት ተከራካሪ የትነበርሽ ንጉሴ በዕለቱ ለዝግጅት ክፍላችን የሰጠችው ቃለ መጠይቅ ቀጣይ ክፍል በሁለተኛው አጋማሽ ይቀርባል።
ኢትዮጵያ ሕንፃ አዋጅ አለ። ሁሉም ሕንፃዎች አካል ጉዳተኞችን እንዲያካትቱ ይጠይቃል። ግን እንደ ሩቅ ሳንሄድ አዲስ አበባ መዲናችንን እንኳ ብንመለከት ሌላ የግለሰቦቹን የሀብታሞቹን ፎቅ ሳንነካ በቅርብ ጊዜ የተሰሩት የቀበሌ ህንጻዎች በደረጃ የተሞሉ እና አካል ጉዳተኞችን ፍጹም ከግምት የማያስገቡ ናቸው።
የትነበርሽ በሴቶችና ቤተሰብ ክፍለ ጊዜ በስፋት ትመለሳለች።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ ነው የምንሸጋገረው። በቅድሚያ የዕለቱ አብይ ርዕስ
አፍሪካ በዓለም ግዙፉን የነጻ ገበያ ቀጣና በይፋ ውጃለች። 54 አባል ሀገሮች ያሉት የአፍሪካ ህብረት መሪዎች ናቸው ሩዋንዳ ዋና ከተማ ኪጋሊ ላይ ይህንን ለረጅም ጊዜ ሲጠበቅ ነበር የተባለ የአፍሪካ አህጉራዊ ነጻ የንግድ ቀጣና መመስረት ዛሬ ይፋ ያደረጉት። ብዙ መጨባበጥ የርካታ ፈገግታዎችና ፈንጠዝያም ነበር በኪጋሊው ስነ ስርዓት ላይ ብሏል ከናይሮቢ የዘገበው ሪፖርተራችን ዳንኤል ሼርፍ። እያንዳንዳቸው የየራሳቸው የምጣኔ ሀብት ፈተናዎችና የየኪስና ካዝናቸው ታሪኮች ያሏቸው እነዚህ ሀገሮች በመጪ ጎዳናቸው ላይ የበዙ መሰናክልና እንቅፋቶች ሊገጥሟቸው እንደሚችሉ ዛሬውኑ እየተናገሩ ያሉም አሉ። ይህ የንግድ ቀጠና የማቋቋም ሐሳብ ላለፉት 6 ዓመታት ሲመከርበትና ድርድሮች ሲካሄዱበት የሰነባበተ ዕቅድ መሆኑ ተነግሯል። ለሸቀጦችና ለአገልግሎቶች አንድ የጋራ ገበያ ይፈጥራል። ለንግዶችና ለመዋዕለ ንዋይ ነጻ እንቅስቃሴ እንዲኖር ያደርጋል። ቀረጦችን ለመቆጣጠር የሚያስችል የጉምሩክ ኅብረት ይመሠርታል። ከንግድ ቀጠናው መመስረት ጋር በተያያዘ የተግባር ዕቅድ መሠረት በመጪዎቹ 4 ዓመታት ውስጥ በአፍሪካ ሀገሮች መካከል ያለውን መናገድ በእጥፍ ለማሳደግ የአፍሪካ ኅብረት አልሟል።
አፍሪካ is one continent that does not trade with itself like the rest of the world.
Africa ሌላው ዓለም ከሚያደርገው በተለየ ሁኔታ እርስ በራሱ የማይናገድ ብቸኛ አህጉር ነው። በዚያ ምክንያት ታዲያ የአህጉሩ ግዙፍ የህዝብ ብዛትና ስብጥር ጥቅም ላይ ሳይውል ለመቅረት ተገድዷል። አፍሪካ 1.3 ቢሊዮን የሚሆነውን ህዝቧንና የ2.3 ትሪሊዮን በላይ የአሜሪካ ዶላር ግምት ያለውን አጠቃላይ የሀገር ውስጥ ምርቷን አልተጠቀመችበትም።
ኤራስቱስ ሙዌንቻ የአፍሪካ ህብረት ኮሚሽን የቀድሞ ምክትል ሊቀመንበርና የምስራቅና የደቡባዊ አፍሪካ የጋራ ገበያ በምህጻር ኮሜሳ ተብሎ ይታወቃል የቀድሞ ዋና ጸሐፊ ናቸው። የኪጋሊው የአህጉር አቀፍ የነጻ ገበያ ምስረታ እንደ እውነቱ ከፍተኛ ግምትና ቦታም የሚሰጠው መሆኑ እየተነገረ ነው። ይሁን እንጂ የንግድ ስምምነቱ ተግባራዊ ከመደረጉ በፊት ውጤታማ የመሆኑን ነገር ለጊዜው ወደ ጎን እናቆይና በርከት ያሉ ፈተናዎችን የመጋፈጡ ነገር በአመዛኙ የይስሙላ ሐሳብ ወይም ዕቅድ ያደርገዋል የሚሉም አሉ። በናይሮቢ ዩኒቨርሲቲ የዲፕሎማሲና የዓለም አቀፍ ጥናቶች ኢንስቲትዩት ዳይሬክተር የሆኑት የምጣኔ ሀብት ጠቢቡ ጋሪሾን ኢኪያራ አፍሪካ ወደ መቀናጀት የምታደርገውን ጉዞ ጎርበጥባጣ የሚያደርጉ የበዙ የፖለቲካ ማኅበራዊና የምጣኔ ሀብት መደናቅፎች እንዳሉባት ለቪኦኤ አመልክተዋል።
There is also often a bit of conflict between the French speaking Africa, the English speaking Africa.
በዚያ ላይ መጠነኛም ቢሆን በፈረንሳይኛ ተናጋሪቱ አፍሪካ በእንግሊዝኛ ተናጋሪቱ አፍሪካና በሰሜንም በማግሪቡ አረብ አፍሪካ መካከል ያለመጣጣም አዝማሚያዎች አሉ። አለፍ ሲባልም ደቡብ አፍሪካንና ናይጄሪያን የመሳሰሉ ግዙፍ ምጣኔ ሀብቶች በአንድ በኩል፣ በሌላ በኩል ደግሞ እንደ ሩዋንዳ አይነት ደቃቆች አሉ።
የአፍሪካ ንግድ በአመዛኙ የተሞላው ወደ እስያ ሀገሮችና ወደ ምዕራብ በሚወጣ ጥሬ የተፈጥሮ ሀብትና ከውጭ በምታስገባቸው የተመረቱ ወይም ያለቀላቸው ሸቀጦች ነው። ምክንያቱ ይላሉ ሙዌንቻ፣ የየሀገሩ ገበያዎች የሚሰጡት የጎተራነት መሰል አገልግሎት በመሆኑ ነው።
If you look at some of the economies in Africa with a population of half a million people, a population of 3 million people,
አፍሪካ ውስጥ ያሉ አንዳንድ ምጣኔ ሀብቶችን ካየህ የህዝባቸው ቁጥር ግማሽ ሚሊዮን፣ 3 ወይም 5 ሚሊዮን የሆነ የመግዛት አቅማቸው እጅግ የተዳከመ ናቸው። ስለዚህ በምጣኔ ሀብት ደረጃ ወደፊት መራመድ ይከብዳቸዋል። ለማደግ ገዘፍ ያለ ገበያ ነው የሚያስፈልገው።
በአህጉሩ ውስጥ የሚካሄደውን ንግድ ማጠናከር የሀገሮችን የፋብሪካና ተጨማሪ እሴት ያላቸውን ምርቶች የማውጣት አቅማቸውን ያሳድገዋል፣ ያስመነድገዋል የሚል እምነት አለው የአፍሪካ ኅብረት። ለኪጋሊው የመሪዎች ስብሰባ ትናንት የመክፈቻ ንግግር ያደረጉት የሩዋንዳው ፕሬዚደንት ፖል ካጋሜ የአፍሪካ ሀገሮች የውስጥ ግብይት 20% ብቻ እንደሚሸፍን፣ እንዲህ አይነቱ መገበያየት የአውሮፓ ኅብረትን በመሳሰሉ ሌሎች ስብስቦች ዘንድ ደግሞ በ3 እጥፍ ያደገ መሆኑን ጠቁመዋል። በሌላ በኩል የአፍሪካን የውስጥ ንግድ ከሚያቀጭጩ ሰበቦች አንዱ ማበረታቻዎቹ የሚያመዝኑት ከአህጉሪቱ ውጭ ላሉ ንግዶች መሆኑን የሚጠቁሙት ኢራስቱስ ሙዌንቻ በቀረጥ በኩል እንኳ በአፍሪካ ሀገሮች መካከለ የሚከፈለው አማካይ 12 ከመቶ መሆኑንና ከሌላው ዓለም ጋር አህጉሪቱ ባላት ንግድ የምትቀርጠው 8 ከመቶ መሆኑን አመልክተዋል። በሌላ በኩል የኪጋሊው ጉባኤ ሊካሄድና የነጻ ቀጠናው ምስረታ ሊታወጅ ጥቂት ቀናት ሲቀሩት በአህጉሪቱ የግዙፉ ኢኮኖሚ መሪ የናይጄሪያው ፕሬዚደንት ሙሐመዱ ቡሃሪ እንደማይገኙ አስታውቀዋል። ያለ ናይጄሪያ ተሳትፎ ደግሞ ይህ አህጉር አቀፍ ገበያ የበረታ እክል እንደሚገጥመው አንዳንድ የምጣኔ ሀብት ጠቢባን እያስጠነቀቁ ናቸው። የዛሬውን የንግድ ስምምነት 44 ሀገሮች የፈረሙ ሲሆን ሁሉም ስምምነቱን በየፓርላማቸው ማጸደቅ ይጠበቅባቸዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በብዙ ሺዎች የሚቆጠሩ እንግሊዝኛ ተናጋሪ ካሜሩናውያን በመንግስት ኃይሎች ከተከፈተባቸው ጥቃት መሸሻቸውን እየቀጠሉ ናቸው። ካለፈው ጥር ወር አንስቶ በናይጄሪያ ጥገኝነት የሚጠይቁት እንግሊዝኛ ተናጋሪ የካሜሩን ሰዎች ብዛት በእጥፍ እንደጨመረ የተባበሩት መንግስታት ድርጅት የስደተኞች መርጃ መስሪያ ቤት UNHCR አስታውቋል። ሊሳ ሽላይን ከጄኔቫ ከዚሁ መስሪያ ቤት የላከችውን ዘገባ አዳነች ፍሳዬ ታቀርባለች።
የተባበሩት መንግስታት ድርጅት የስደተኞች አገልግሎት ከ20 ሺህ በላይ የሚሆኑ ካሜሩናውያን ስደተኞችን ታራባ፣ ቤኑና አኳ ኢቦም በተባሉ የናይጄሪያ ክፍላተ ሀገር መዝግቧል። ከነሱም ከፍተኛ ብዛት ያላቸው ሴቶችና ልጆች ናቸው። የተባበሩት መንግስታት ድርጅት የስደተኞች አገልግሎትና በርካታ ሌሎች የድርጅቱ አገልግሎቶች በቅርቡ ባካሄዱት የግምገማ ተልእኮ ስደተኞቹ ለመኖር የሚያስችላቸው በቂ ምግብ በሌለበት አስከፊ ሁኔታ እንደሚገኙ አመልክቷል። አገልግሎቶቹ እንደሚሉት በቀን አንዴ ቢመገቡ ነው። ንጹህ የሚጠጣ ውሃ ስለማያገኙ ከጅረቶችና ከታቆሩ ውሃዎች በመጠጣት ለበሽታ ይጋለጣሉ። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ቃል አቀባይ አይካተሪኒ ኪቲዲ ስደተኞቹ መሰረታዊ የሆኑ የረድኤት አቅርቦቶች አያገኙም፣ ከቅዝቃዜ ሊያድናቸው የሚችል መጠለያ የላቸውም ይላሉ። የዝናብ ወራት ሲጀምር ደግሞ ሁኔታው ሊብስ እንደሚችል ቃል አቀባይዋ አሳስበዋል።
ማላሪያ is reportedly already on the increase. Children
ወባ እየተስፋፋ መሆኑ ተገልጿል። ልጆች ያሰላቸዋል፣ ትንፋሽም ያጥራቸዋል። ብዙዎቹ በግምገማው ተልእኮ የተሳተፉት ስደተኞች የፍርሃትና የስጋት ስሜት ይንጸባረቅባቸዋል። እንቅልፍ የማጣት ችግር አለባቸው፣ ያባነናቸዋል። በአጠቃላይ ከጥገኝነት ጠያቂዎቹ 20ና 30 ከመቶዎቹ የአካል ጉዳተኝነትን የመሳሰሉ ችግሮች አሉባቸው።
ካሜሩን ያሉት የሁለት እንግሊዝኛ ተናጋሪ ክፍላተ ሀገር ነዋሪዎች የሀገሪቱ መንግስት ያገለናል ይላሉ። ከአቻምና አንስቶ ምሬታቸው በመገንፈሉ ደም ወደ አፋሰሰ ተቃውሞ አመራ። በእንግሊዝኛና በፈረንሳይኛ ተናጋሪ የሀገሪቱ ዜጎች መካከል ውጥረት እየተባባሰ በመሄዱ ካለፈው ጥቅምት ወር አንስቶ እንግሊዝኛ ተናጋሪዎቹ በብዛት ወደ ናይጄሪያ ተሰደዱ። በአንዳንድ የካሜሩን አካባቢዎች ከፍተኛ የውጥረት ሁኔታ እንዳለ ኪቲዲ ገልጸዋል።
There is still a military presence and curfews that are ongoing. For UNHCR,
አሁንም ወታደራዊ ህልውናና የሰዓት እላፊ ገደብ አለ። የካሜሩን መንግስት ሰላም ለማውረድ ሲል ችግር ገጥሞናል ከሚል ወገኖች ጋር ሁሉ ለመነጋገር የሚችልበት መንገድ መፈለግ ይኖርበታል። የሚመለከታቸው ወገኖች ሁሉ ሰብአዊ መብት ማክበር እንዳለባቸው ደግመን እናሳስባለን።
የተባበሩት መንግስታት ድርጅት የስደተኞች አገልግሎት ቃል አቀባይ ኪቲዲ አገልግሎቱ ስደተኞቹን የሚችለውን ያህል መርዳት እንደሚቀጥል ገልጸዋል። ችግሩ ግን የስደተኞቹ አገልግሎት የገንዘብ እጥረት ስላለበት የጨለመ መጻኢ ዕድል ነው ያለው። በያዝነው ዓመት ለካሜሩናውያን ስደተኞች ሰብአዊ አገልግሎት የሚያስፈልገው 18 ሚሊዮን ዶላር እስካሁን ባለው ጊዜ እንዳልተገኘ ቃል አቀባይዋ ጠቁመዋል።
አድማጮች ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና 25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛችኋለን።
ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ለማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ26 ደቂቃ ሌል ነው።
ማስታወቂያ ሳይፎን ከቪኦኤ በነጻ
ሳይፎን ከቪኦኤ በነጻ
ሳይፎን
PSIPHON ተብሎ ነው የሚጻፈው።
ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያላንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኛሉ። የቪኦኤ ሳይፎን የሚገኝበት መንገድ እንዲህ ነው።
በቅድሚያ ከአንድሮይድ ስልኮ
ለመልካም ዜና @siphon3.com ኢሜል ያድርጉ።
ለመልካም ዜና @siphon3.com
ኢሜል ያድርጉ። ሲጻፍ እንደዚህ ነው።
መልካም ዜና አንድ ቃል ነው።
melkamzenea@psiphon3.com
melkamzenea@siphon 3 ቁጥር አለው siphon3.com ኢሜል ይላኩ።
ከዚያም siphonandroid.apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜል ይደርሶታል።
የደረሰውትን ሳይፎን አንድሮይድ ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት
ወይንም ኢንስቶል ያድርጉት። ከዚያም
ቢሹ ወደ ቪኦኤ አምሃሪክ
ወይም ቪኦኤ አማርኛ ወይም ቢሹ
ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው
ይቅዘፉበት። ሳይፎን ከቪኦኤ በነጻ
ሳይፎን ከቪኦኤ በነጻ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻን ቫስኮ ቮላሪች ነው። ፕሮዲውሰራችን አበባየሁ ገበያው ነች። እያስተናገድናችሁ ያለነው ቆንጅት ታየና ሰሎሞን አባተንን። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። አሁን አስተያየቶቻችሁ በደረሱን ሰዓት እናቀርብላችኋለን። ሙዚቃን ጋብዛችሁ ታደለ በቀለ ሆዴ መላ
Thank you.
እናመሰግናለን ታደለ በቀለን። እንግዲህ ዘግየት ወዳለ ወደ ኋላ ትዝታ የተመለሳችሁ ካላችሁ ተመለሱ። ከአሜሪካ ድምፅ ራዲዮ ጣቢያ የረቡዕ ምሽት ዝግጅት ነው እያደመጣችሁ ያላችሁት። ወደ ተከታዩ ዘገባ እንሸጋገራለን። በፕሬዚደንት ዶናልድ ትራምፕ አስተዳደር ውስጥ የሚታየው የፖለቲካ ትርምስ ከመቼውም ጊዜ በበለጠ ሁኔታ ተባብሶ ቀጥሏል እየተባለ ነው። ፕሬዚደንቱ መሰንበቻቸውን በልዩ መርማሪው ሮበርት ሞለር በሚመራውና በ2016ቱ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የሩሲያን ጣልቃ ገብነት በመመርመር ላይ ባለው ቡድን ላይ የሚሰነዝሯቸውን ትችቶችም አጧጥፈው ቀጥለዋል። በቅርብ ቀናት ውስጥ በአስተዳደራቸው ውስጥ ከታዩ ሌሎች የፖለቲካ ትርምሶች ጋር ተያይዞ ሁኔታው ይበልጥ እያነጋገረ ነው። ሪፖርተራችን ጂም ማሎን ያጠናቀረው ዘገባ አለ፣ አሉላ ከበደ ያቀርበዋል።
ይህ የሆነው የውጭ ጉዳይ ሚኒስትራቸውን ሬክስ ቲለርሰንን ከሥራ ባባረሩ ማግስትና በፔንሲልቬንያ ክፍለ ግዛት ለዩናይትድ ስቴትስ ምክር ቤት በተካሄደው ምርጫ የፓርቲያቸው እጩ መሸነፍ፣ በመጪው ኅዳር በአገር አቀፍ ደረጃ በሚካሄደው የአጋማሽ ዘመን ምርጫ የሪፐብሊካን ፓርቲያቸው የሚጠብቀውን ፈተና ከወዲሁ ሳያመላክት አይቀርም መባሉ የተለየ ትኩረት እንዲስብ አድርጎታል። ፕሬዚዳንት ትራምፕ በኒውሃምፕሽር ክፍለ ግዛት ባሰሙት ንግግር በኦፒዮይድ ሱስ አስያዥ እጾች ላይ ለሚያካሄዱት ዘመቻ ስለሚያደርጉት አዲስ ቃል ገብተዋል።
እስከ መጨረሻው ድረስ ሳናቋርጥ በጥረታችን እንቀጥላለን። ልነግራችሁ የምፈልገው ይህ አሜሪካን ሰቅዞ የያዘው ሱስ አስያዥ እጽ ወረርሽኙ ማብቂያ ማግኘቱ አይቀሬ ነው። አሁን ያቆማል።
ትራምፕ ወደሚያራምዷቸው ፖሊሲ ጉዳዮች የተመለሱት ታዲያ የውጭ ጉዳይ ሚኒስትር ቲለርሰንን ከሥራ ገበታቸው ካሰናበቱና ቁጥሩ የበዛውን የዋይት ሀውስ ሠራተኛ ስንብት ካስተናገዱ በኋላ ነው።
ሁሌም ለውጥ ይኖራል። ለውጥ ማየት የምትሹም ይመስለኛል። እኔም የተለያዩ ሐሳቦችን ማየት እፈልጋለሁ። ላሪ ኩድሎ አሁን ነው የተቀላቀሉን። ግሩም የምጣኔ ሀብት አማካሪ እንደሚወጣቸው አምናለሁ።
የቀድሞውን የኒው ጀርሲ ክፍለ ግዛት አገረ ገዢ ክሪስ ክሪስቲን ጨምሮ አንዳንድ የፕሬዚዳንቱ አጋሮች ትራምፕ አሁን ሥራውን ተለማምደውታል፣ ተመቻችተዋልም ብለው ያምናሉ።
ምን እንደሚመስለኝ ታውቃለህ? ከ15 ወራት የሥራ ቆይታ በኋላ ዛሬ የተደላደለ ሁኔታ ላይ መሆናቸው ተሰምቷቸዋል።
አንዳንድ የፖለቲካ ተንታኞች ግን ይልቁንም ማብቂያ ያለው የማይመስል ትርምስ ነው የሚታያቸው። ኬን ጉዴ ሴንተር ፎር አሜሪካን ፕሮግረስ የተባለው የፓርቲ ወገንተኝነት በሌለው የፖሊሲዎች ጥናት ተቋም ተመራማሪ ናቸው።
አሜሪካንስ ጀስት ዶንት ላይክ ኬኦስ ላይክ ዴይ ካን ሃንድል ኤንድ ዴይ አክቹዋሊ
አሜሪካውያን በቃ ትርምስ አይወዱም። ትራምፕ የቀደሙ አሰራሮችን ከመሠረቱ እንዲለውጡላቸው ድምፃቸውን መስጠታቸው አንድ ነገር ነው። ነገር ግን ሠራተኞቻቸው ከግራ ከቀኝ ከመሃል ያለማቋረጥ ሥራቸውን ለቀው የሚሄዱበት፣ ማን እንደሚቆይና ማን እንደሚሰናበት የማይታወቅበት በቀውስ የተከበበ መሪ መሆን አሜሪካውያን የሚወዱት ነገር አይመስለኝም።
በየሁለት ዓመቱ የሚካሄደው የአጋማሽ ዘመን የምክር ቤት አባላት ምርጫ ለፕሬዚዳንቱ ይሁንታ ለመስጠት አሊያም ለመንፈግ በሚወሰድ ሕዝበ ውሳኔም ተመስሏል። ለሪፐብሊካን ፓርቲው የከፋ፣ ለዲሞክራቶቹ ደግሞ መልካም ዕድል ይሆናል የሚል ግምት የሚያሳደሩት ጥቂቶች አይደሉም። የፕሬዚዳንቱ የድጋፍ ድምፅ ማንሰራራት ለሪፐብሊካን ፓርቲው ይረዳ ይሆናል የሚል ተስፋ ያሳደሩም አልጠፉም። ይሁንና የፕሬዝዳንቱ በልዩ መርማሪው ሮበርት ሙለር ላይ የተነጣጠሩ የትዊተር መልእክቶች ግን ያባረሯቸው ይሆን በሚል ያሳደረው ጥርጣሬ በአንዳንድ ሪፐብሊካን ዘንድ በፓርቲያቸው ላይ ሌላ ቀውስ እንዳይጋብዝም ስጋት አሳድረዋል።
ቀጣዩ ቅንብር ዴሞክራሲ በተግባር እዚያው በትራምፕ አስተዳደር ውስጥ ያቆየናል።
ሬክስ ቲለርሰን ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትርነታቸው ድንገት ከተባረሩ በኋላ አሁን ትኩረቱ ያለው በፕሬዝደንት ዶናልድ ትራምፕ ምርጫ ቲለርሰንን በሚተኩት የሲአይኤው ዋና ዲሬክተር ማይክ ፖምፔዮና ለውጡ በዩናይትድ ስቴትስ የውጭ ፖሊሲ ላይ ምን አንደምታ ይኖረዋል በሚለው ላይ ነው። ቀጣዩን ሲንዲ ሴን ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ያጠናቀረችውን ዘገባ ሶሎሞን ክፍሌ ያቀርበዋል።
የሲአይኤው ዋና ዳይሬክተር ማይክ ፖምፒዮ የፕሬዝደንቱ ታማኝ ብቻ አይደሉም። ፕሬዝደንቱ ፖምፒዮ በሚያደርጓቸው ነገሮች ሁሉ ይመሰጣሉ። ብዙ ጊዜም ፊት ለፊት ተገናኝተው ተነጋግረዋል። የአትላንቲክ ካውንስሉ ኤሪየል ኮሃን ስለዚህ ሲናገሩ ከእንግዲህ ከውጭ ጉዳይ መስሪያ ቤቱ የሚወጣው የውጭ ጉዳይ ፖሊሲ ከፕሬዝደንቱ ታማኝ ይሆናል ማለት ነው ብለዋል። የሲአይኤው ዋና ዳይሬክተር ማይክ ፖምፒዮ የደህንነትና የወታደራዊ ተመክሮዎች ያሏቸው በመሆናቸው ለፕሬዝደንቱ ይበልጥ ጠቀሜታ ይኖራቸዋል ሲሉ ማክለዋል። የዩናይትድ ስቴትስ ምክር ቤት ለውጭ ጉዳይ ሚኒስትርነት በእጩነት የሚቀርቡለትን የማይክ ፖምፒዮን ሹመት ለማጽደቅ ወይም ለመጣል የምስክርነት ቃል የሚያደምጠው በመጪው ሳምንት ነው። ይህ የሚሆነው ደግሞ የትራምፕ አስተዳደር የኮሪያን ሰላጤ ከኑክሌር ነጻ ማድረግ በሚቻልበት መንገድ ላይ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ለመነጋገር ከተስማማ በኋላ ነው። ሬክስ ቲለርሰን በቅርቡ መስሪያ ቤታቸው በሚገኘው ማብራሪያ መስጫ አዳራሽ ውስጥ ሐዘን በተመላበት ስሜት የመሰነባበቻ ንግግር ባደረጉበት ወቅት በስልጣን ላይ በቆዩባቸው ጊዜያት ከከወኗቸው ስኬታማ ሥራዎች አንዱ በዩናይትድ ስቴትስ የተመራው ፒዮንግያንግ ላይ የተጣለ የማዕቀብ ዘመቻ የሚጠቀስ ነው ብለዋል። ቲለርሰንን የሚተኳቸው ፖምፒዮ ብዙ ጊዜ በሰሜን ኮሪያ ላይ ያላቸው አቋም ጠንካራ መሆኑ ይታያል። የፒዮንግያንግ ኑክሌር ሚሳይሎች እምብርት ላይ የሚገኙ የአሜሪካ ከተሞችን ሊያጠቁ ይችላሉ የሚል ስጋታቸውን አጉልተው ይናገራሉ። የሲአይኤው ዳይሬክተር ሁልጊዜም የትራምፕ ታማኝ ሆነው ነው የቆዩት። ባለፈው ሳምንት ትራምፕ ድንገት ሳይታሰብ ብድግ ብለው ከሰሜን ኮሪያው መሪ ጋር ለመገናኘት እንደሚስማሙ ካስታወቁ በኋላ ሚስተር ፖምፒዮ በተለያዩ የመገናኛ ብዙሃን ቀርበው ፕሬዝደንቱ የደረሱበትን ውሳኔ እንደሚደግፉ አስታውቀዋል። ከዚያ ማዶ ወደ ሙሉ ጦርነት ሊያመራ የሚችል ስጋት ተደቅኖብናል። ይህም ፒዮንግያንግ ካሏት አህጉር አቋራጭ የቦሊስቲክ ሚሳይሎችና ኑክሌር ጦር መሳሪያዎች ባሻገር ነው ሲሉ ማይክ ፖምፒዮ ባለፈው ግንቦት ለሴኔቱ የደህንነት ኮሚቴ አስረድተዋል። ፕሬዝደንት ትራምፕ ከዚህ ውሳኔ የደረሱት ለቲያትር አይደለም፣ ችግሮችን ለመፍታት እንጂ ሲሉም ፖምፒዮ ባሳለፍነው እሁድ ለፋክስ ቴሌቪዥን ተናግረዋል። እንደምትገነዘቡት ሲሉም አከሉ ፖምፒዮ፣ እንደምትገነዘቡት ኪም ጆንግ ኡን አሁን የኑክሌር የሚሳይል ወይም የሌሎች የጦር መሳሪያ ሙከራዎች ማድረጋቸውን አቁመዋል። ይህም በተጣለባቸው የኢኮኖሚና ወታደራዊ ጦር ማዕቀብ ዘመቻ የተገኘ ውጤት ነው ሲሉ አወድሰዋል። ፖምፒዮ በኢራን ላይም ያላቸው አቋም ጠንካራ ነው። እኚህ የቀድሞ የሪፐብሊካን ፓርቲው እንደራሴ ዩናይትድ ስቴትስ እንደ አውሮፓውያን ዘመን አቆጣጠር በ2015 የደረሰችውን ስምምነት አጥብቀው ይተቻሉ። ያ ስምምነት የኢራንን የኑክሌር ግንባታ ፕሮግራም በጥቂት ዓመታት ሊያጓትት ይችል ይሆናል እንጂ እንዲያውም ከተሰጠው የጊዜ ገደብ በኋላ ኢራን ፕሮግራሟን ለመቀጠል የሚያስችላት ነው ሲሉ ያማርራሉ። ይህን የተቃውሞ አስተያየታቸውንም ፖምፒዮ ኮንግረስማን በነበሩበት ጊዜ ለምክር ቤቱ አቅርበዋል። በ2016 የትዊተር መልእክታቸው ደግሞ ይህን አጥፊ ሲሉ የገለጹትን ከኢራን ጋር የተደረገ ስምምነት ተሰርዞ ለማየት እጓጓለሁ ሲሉ ተስተውለዋል። ማይክ ፖምፒዮ በሰሜን ኮሪያ፣ በቻይናና በኢራን ላይ ያላቸውን ጠንካራ አቋም መሠረት በማድረግ ብዙ ተንታኞች አስተያየት ሰጥተዋል። ከታወቀው ወታደራዊ አካዳሚ ከዌስት ፖይንት የተመረቁት ፖምፒዮ በአብዛኛው የሚመኩት በአሜሪካ ወታደራዊ ጡንቻ ላይ እንጂ እንደ ቲለርሰን ለዓለም አቀፍ ስምምነቶች ድጋፍ አይሰጡም። ፖምፒዮ ርቀው በመሄድም በሰሜን ኮሪያና ኢራን የመንግሥት ለውጥ እንዲደረግ የሚጠይቅ አስተያየቶችንም አቅርበዋል። የአትላንቲክ ካውንስሉ ኤሪየል ኮሆን ስለ ፖምፒዮ ሲናገሩ ይበልጥ ትራምፓዊ፣ ይበልጥ የአሜሪካ ብሔርተኛ ይመስሉኛል። በዓለም ያሉ ብዙ ሀገሮችም በዚሁ ሳቢያ ይበልጥ ብሔርተኞች እየሆኑ መጥተዋል ብለዋል። ፖምፒዮ ሹመታቸው በምክር ቤቱ ከጸደቀላቸው ብዙ ሀገሮች ዩናይትድ ስቴትስ ምናልባት ከኢራን ጋር ከደረሰችው ስምምነት ትወጣለች ብለው ይሰጋሉ። ወደፊት ከፒዮንግያንግ ጋር የሚደረጉ ዲፕሎማሲያዊ ጥረቶችንም ያበላሻል የሚል ግምት አላቸው። አንድን ከኢራን ጋር እየሠራ ያለ ስምምነት አውጥተህ እየጣልክ ከሰሜን ኮሪያ ጋር በምታደርገው ድርድር ጥንካሬ ይኖርሃል ብሎ ፈጽሞ መገመት አይቻልም ሲሉ የተናገሩት ደግሞ ቶማስ ካንትሪማን ናቸው። ካንትሪማን ቀድሞ በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የዓለም አቀፍ ደህንነት ጉዳዮች ረዳት ሚኒስትር ነበሩ። ይልቅስ ከኢራን ጋር የተደረሰውን ስምምነት መሰረዝ የሰሜን ኮሪያው መሪ እንዴት አድርጌ ነው የቀደሙ ስምምነቶችን ሁሉ ከሚጥል ፕሬዝደንት ጋር ውል የምፈራረመው ብለው ራሳቸውን እንዲጠይቁ ያደርጋል ሲሉም ቶማስ ካንትሪ ያስረዳሉ። ካንትሪማን ለቪኦኤ ሲናገሩ በውጭ ጉዳይ ሚኒስቴር የተካሄደው ሹምሽር ያሳስበኛል፣ ምክንያቱም ቲለርሰን ጥሩ የውጭ ጉዳይ ፖሊሲ ዕውቀት ያላቸውና በትራምፕ ላይም ተጽዕኖ ማሳደር የሚችሉ ሰው ስለነበሩ ነው ብለዋል። ወደ ሩሲያ ስንሸጋገር ፖምፒዮ እንዲያውም ከጳጳሱ ቄሱ አይነት ናቸው ይባላል። ሞስኩ በ2016ቱ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ አንዱን ወገን ለማስመረጥ የተጫወተችው ሚና የለም ከሚለው የትራምፕ አቋም የበለጠ ሲጮሁ ይሰማል። ብዙዎች የሚሉት ግን ተቃራኒውን ነው።
አሁን ወደ አሜሪካና ህዝቧ እናልፋለን።
የኒውዮርኩ ሲንግ ሲንግ ወህኒ ቤት ውስጥ ያሉ እስረኞች በሙዚቃ አማካይነት አዲስ የሕይወት ጅማሮ ትምህርት እየቀሰሙ ናቸው። የታዋቂው የሙዚቃ አዳራሽ ካርኔጊ ሆል አባላት በመሳሪያዎች መጫወትን ጨምሮ የሙዚቃና የዘፈን ትምህርት ይሰጧቸዋል። ሪፖርተራችን ጄፍ ለንደን እዚያው ተገኝቶ ያጠናቀረው ዘገባ አለ። ቆንጅት ለአሜሪካና ህዝቧ ታቀርበዋለች።
ከኒውዮርክ ከተማ በስተሰሜን በመኪና አንድ ሰዓት ገደማ በሚወስድ ስፍራ ሲንግ ሲንግ የሚባል ማረሚያ ቤት አለ። 1600 ታራሚዎች አሉ። ታራሚዎቹ ጊዜያቸውን እስከሚያጠናቅቁ፣ የማረሚያ ቤቱ ኃላፊዎች ደግሞ ፍርዳቸውን አጠናቀው ሲወጡ እንዴት ነው የሚኖሩት የሚለው ላይ እያሰቡ እቅድም እያወጡላቸው ናቸው። የማረሚያ ቤቱ የመርሃ ግብር አገልግሎት ምክትል ተቆጣጣሪ ሌስሊ ማሊን ይባላሉ። እነዚህ ታራሚዎች ሲለቀቁ የእናንተ እና የኔ ጎረቤቶች ሆነው ነው የሚኖሩት አሉ ሌስሊ ማሊን። ሲወጡ የሚያስፈልጋቸው ምንድን ነው የሚለውን እንገመግማለን። ከወዲሁ ማረሚያ ቤት ውስጥ የቴክኒክ ሙያ ስልጠና ይሰጣል። ከሁለት ዓመት ዲፕሎማ እና እስከ ድህረ ምረቃ ዲግሪ ትምህርት ኮርሶች እንሰጣለን ብለዋል። ከዝነኛው የካርኒጊ ሆል የሙዚቃ አዳራሽ ጋር በመተባበር የሙዚቃ መርሃ ግብርም ያካሂዳል ማረሚያ ቤቱ። በወር ሁለት ጊዜ ሙዚቀኞች ከኒውዮርክ ከተማ እየሄዱ ለተመዘገቡ ለ30 ታራሚዎች መደበኛ የሙዚቃ ትምህርት ይሰጣሉ። ቀድሞ የዚህ ሲንግ ሲንግ ማረሚያ ቤት እስረኞች አንዱ የነበረው ሮብ እዚያ የነበረውን የሙዚቃ ክፍል እኔ ነኝ የምጠቀምበት፣ እኔ ነኝ የሚይዘው በሚል ድብድብ ይነሳ እንደነበረ ያስታውሳል። ይሄ መርሃ ግብር እስከሚከፈት ድረስ
where we had fragmented fighting groups. Now all these guys are part of this weird cohesive
በቡድን ተከፋፍሎ ይደባደብ ነበር። ታዲያ ይሄ ሁሉ ሰው በዚህ አስገራሚ የሆነ አስተሳሳሪ ነገር በሙዚቃ አብሮ ይጫወታል። እኔና ጥልት የሚያደርገኝ ሰው አብረን ሆነን አንድ ላይ በህብረት ማዜም እንጀምራለን። በሙዚቃው እንነጋገራለን ማለት ነው። እየተጠላላን በሙዚቃው ልንተጋገዝ በህብረት ልንሰራው አንችልማ።
ሲንግ ሲንግ 7 ዓመት ታስሮ የመጨረሻውን ዓመት ተኩል ሳይጨርስ በአመክሮ የተፈታ ነው። ከመታሰሩ በፊት ሁለት ጊዜ ብቻ ነው የፈለገ ሰው ወጥቶ የሙዚቃ መሳሪያ በሚሞክርበት መድረክ ላይ ወጥቶ የሚያውቀው። ጆ ደግሞ የሮብን ያህል እንኳን የሙዚቃ ልምድ አልነበረውም።
I didn't know what an A flat was. I've heard these terms. I couldn't have
explained. A flat ምን እንደሆነ አላውቅም ነበር። ሰምቼው አውቃለሁ ግን ለማስረዳት አልችልም ነበር። የሚያወጡትን ድምጾች አለይም ምን ማለት እንደሆነም አላውቅም ነበር።
እንደዚህ አይነበረው ጆ 4 ዓመት ከተማረ በኋላ አሁን የኦፔራ ሙዚቃ እየደረሰ ነው። ከኦፔራ ሙዚቃ ኮከቧ ከጆይስ ዳዲናቶ ጋር ከሰራው በኋላ የክላሲካል ሙዚቃ ፍቅር አደረብኝ ይላል ጆ።
በውስጤ የነበረኝን ነገር ግን ያላወቅኩትን እንዳይ አይኔን የከፈተችልኝ በትክክል እሷ ነች።
I will not forget, I will not forget.
የማረሚያ ቤቱን የሙዚቃ መርሃ ግብር የሚመራው የካርኒጊ ሆል ባልደረባው ማኑኤል ባጋሮ ነው። በሌሎችም መጠለያዎችና የማህበረሰብ ማዕከሎች ውስጥ ተመሳሳይ አገልግሎት ይሰጣል ማኑኤል።
People have come together, they play together, they negotiate artists.
ሰውን አሰባሰበው አብረው ይጫወታሉ። የሙዚቃው ቅንብር ላይ ተደራድረው ይወስናሉ። ችግራቸውን ተነጋግረው ይፈታሉ። ይህን ሁሉ የሚያደርጉት ለሙዚቃ ካላቸው ፍቅር ጋር ነው።
ይሄ ደግሞ ታራሚዎቹ ተለቀው የውጭውን ዓለም ሲቀላቀሉም ይጠቅማቸዋል። ዳኒ ከሲንግ ሲንግ 7 ዓመት ታስሮ ከ3 ዓመት ተኩል በፊት ነው የተፈታው። እስር ቤቱ ያለ በዚያ የሙዚቃ ማገናኛ መርሃ ግብር አማካይነት ቫዮሊን መጫወትና ሙዚቃ መድረስ ተምሯል።
After being released from prison, I was able to take that same drive.
ከእስር ቤቱ ስለቀቅ ያንን ሙዚቃ ለመጫወትና ለመድረስ የሚያስፈልገውን ቁርጠኝነት በሌላውም ህይወቴ ተጠቀምኩበት።
አንዲቱ ሙዚቃ የምታስተምራቸው ባለሙያ ሳራ ኤሊዛቤት ቻርልስ ትባላለች።
I just think the sky's the limit for so many of the men in this workshop. Many of them are working on a level of
እዚህ የስልጠና መርሃ ግብር ውስጥ የተሳተፉ ሰዎች ገደብ የለሽ ጥቅም ያተርፉበታል ብዬ ነው ማስበው። ባለሙያ ሆነዋል፣ ስራውን እየሰሩት ናቸው። ብዙዎቹ በባለሙያ ሙዚቀኛ ደረጃ ነው የሚጫወቱት። ያ ትልቅ ነገር ነው ብላለች ሳራ። ከሲንግ ሲንግ ማረሚያ ቤት ለሚለቀቁት ደግሞ ካርኒጊ ሆል በወር አንዴ ተሰባስበው የሚገናኙበት ዝግጅት አለው። ሮብ ስንሰባሰብ ሙዚቃ አብረን ለመጫወት ብቻ ሳይሆን ስለ ህይወታችንም እንወያያለን፣ እንመካከራለን ይላል።
ሁሉም ስራ ፍለጋ እንደሚሯሯጡና ስራ ያገኙትም ስራቸው ላለመቆየት እየተፍጨረጨሩ መሆኑን፣ በዚህ ሁሉ ሩጫ ማል ደግሞ ጊዜ አግኝቶ ለመለማመድ እየመኮረ መሆኑን እየሰማው ነው።
ሮብም እንደ ሌሎቹ የሙዚካል ኮኔክሽን ፕሮግራም በሙዚቃ ማገናኛ መርሃ ግብር አማካይነት ኑሮውን እያስተካከለ ነው። በብስክሌት መላላክ ስራ ይሰራል። ትዳር ይዟል። በበርካታ የሙዚቃ ዝግጅቶችም እየተገኘ ይጫወታል።
አመሰግናለሁ ቆንጂት። ምናልባት ከአንቺ ጋር ነው አሁንም የምንቆየው። ሴቶችና ቤተሰብ ነው ተከታዩ ዝግጅት። በዘንድሮው ዓለም አቀፍ የሴቶች ቀን ስፒሪት ኦፍ ሄለን ኬለር፣ የሄለን ኬለር መንፈስ የሚባለው ዓለም አቀፍ ሽልማት ባለቤት የሆነችው ኢትዮጵያዊቱ የሴቶችና የአካል ጉዳተኞች መብቶች ተከራካሪዋ የትነበርሽ ንጉሴ በዕለቱ ማርች 8 ከዝግጅት ክፍላችን ጋር ያደረገችውን ቃለ ምልልስ ቀጣይ ክፍል ይዘናል። በኢትዮጵያ የአካል ጉዳተኞች መብቶችና ጥቅሞችን የማክበር ነገር ምን ያህል ተራምዷል? ከቆንጅታዬ ጋር ያደረገችው ውይይት ይቀጥላል።
የሚገርም ነው። ርቀቱ ብዙ አይደለም ቆንጂት፣ እና ይሄንን አድማጮቻችን በጣም ብዙ ያውቁታል ብዬ አስባለሁ። ግን የተወሰኑ አሃዞች ለማስቀመጥ ያክል፣ ለምሳሌ በአሁኑ ወቅት በኢትዮጵያ 96% የሚሆኑት አካል ጉዳተኛ ህጻናት የትምህርት እድል የላቸውም። ይሄ ማለት 4% ብቻ ናቸው ወደ ትምህርት ቤት መግባት የቻሉት። እንግዲህ ከትምህርት አንጻር ብቻ ስንመለከተው ነው። ከሌሎች አገልግሎቶች አንጻር በጣም ብዙ አካል ጉዳተኞች አሁንም የመብት ተጠቃሚዎች አይደሉም። ሌላው ቀርቶ በቅርብ ጊዜ የምንሰራቸው እንኳን በርካታ የመሰረተ ልማት እድገቶች እነዚህን አካል ጉዳተኞች ከግምት ያስገቡ አይደሉም። እኔ እንግዲህ የማምነው አሁን ባለንበት ጊዜ ትልቅ ነገር ነው ብዬ የማስበው እውቀት ነው። እውቀት ደግሞ ሰው ላይ ስትሰሪ የሚመጣ ነገር ነው። እንግዲህ በጣም ብዙ ህንጻዎች፣ በጣም ብዙ እድገቶች ሄደናል፣ ግን እውቀት ላይ ብዙ ሰርተናል ብዬ አላምንም። በእያንዳንዱ ጉዳይ ላይ የአካል ጉዳተኞችን መብት ጨምሮ የሴቶች መብት፣ የህጻናት መብት ላይ የጋራ ችግር የምትሰሚው የግንዛቤ ጥራትና የአፈጻጸም ችግር ነው።
የግንዛቤውን ችግር ለመቅረፍ ምን መደረግ ይኖርበታል ትያለሽ?
እንግዲህ የግንዛቤ ጥራትን ለመቅረፍ ህንጻ አትሰሪም፣ የአፈጻጸም ችግርን ለመስረት አዲስ ህግ አታወጪም። እና እነዚህ ነገሮች አካል ጉዳተኞች ያሏቸውን በወረቀት ላይ የተጻፉ መብቶች ወደፊት እንዳይገፉ ከልክለዋቸዋል። ለምሳሌ እንደው ብናነሳ ኢትዮጵያ ህንጻ አዋጅ አለ። ሁሉም ህንጻዎች አካል ጉዳተኞችን እንዲያካትቱ ይጠይቃል። ግን እንደው ሩቅ ሳንሄድ አዲስ አበባ መዲናችንን እንኳ ብንመለከት፣ ሌላ የግለሰቦቹን የሀብታሞቹን ፎቅ ሳንነካ በቅርብ ጊዜ የተሰሩት የቀበሌ ህንጻዎች በደረጃ የተሞሉ እና አካል ጉዳተኞችን ፍጹም ከግምት የማያስገቡ ናቸው። እና መንግስት ራሱ ያወጣውን ህግ ራሱ የማያከብርበትን ሁኔታ በጣም በበርካታ ጊዜ ታያለሽ። ስለዚህ እውነት ለመናገር እንቅስቃሴው አለ። ህብረተሰቡ የመለወጥ አዝማሚያ ያሳያል። ለምሳሌ አሁን ላይ ቴሌቪዥን ላይ ምልክት ቋንቋና ያለን መረጃ ለመስማት ሳናቸው ከማድረስ ጋር አንጻር አንዳንድ ጤና ጣቢያዎች ላይ እስከ አንደኛ ፎቅ ቢያንስ የመወጣጫ ራምፕ ተሰርቶ እናያለን። እነዚህ ለውጦችን በማድነቅ ወደፊት መሄድ እንችላለን እንጂ የሄድንበት ርቀት ብዙ አይደለም። ምንድነው እንደውም አንዳንድ ሰዎች ምን ይሉናል፣ በተለይ አፍሪካ ሀገር እንደዚህ ስንለዋወጥ ህጎቻችን ምናምን ስንነግራቸው በቃ እናንተ እኮ መንግስት ተሰማኝ ያላችሁት ለምን አንመጣም ሁላችንም አካል ጉዳተኞች ወደ ኢትዮጵያ ይሉናል። ግን አሁንም እንዳልኩሽ ትልቁ በእውቀት ላይ የሰራ ነው ስራና ያፈሰስ ነው መዋለ ነዋይ በጣም ትንሽ ስለሆነ የመጣውን ለውጥ ያኮስሰዋል። ስለዚህ አሁንም አካል ጉዳተኞች በድህነት ውስጥ ናቸው።
ያንቺ ስራ በዚህ ደረጃ ዛሬ እንደተሰጠሽ ሽልማት በመሳሰለ ደረጃ በሀገር ውስጥም በዓለም አቀፍ ጭምር ትልቅ እውቅና ማግኘትሽ አስተዋጽኦ ማድረጉ አይቀርም። መቼም
የኔ ገኖ መውጣትና የኔ ሽልማቶችን መቀበል አሁንም የአካል ጉዳተኞች ሁኔታ አልጋ ባልጋ እንደሆነ ሰዎች እንዳያስቡ ትፈልጋለሁ። ግን ያ ማለት ትንሽ ነገር ትልቅ ነገርን ይፈጥራል እና እኔ በጣም እኔ አፌን ሞልቼ የምናገረው ህብረተሰብ ውስጥ የፈጠርነው አንድምታ፣ አካል ጉዳተኛ ልጅ ስለኖራቸው የማይማረሩ እናቶች እኛን በቴሌቪዥን ሲያዩ ነገ ልጄ እዚህ ጋር ትደርስልኛለች ብለው ተስፋ የሚያደርጉ ከአለመቻል መቻልን የሚያስቡ ወላጆች፣ ቤተሰቦች ፈጥረናል እና ዛሬ ላይ ጥሩ የሚባል የህግ ማዕቀፎች አሉ። ግን እነሱ በራሳቸው በቂ አይደሉም ብዬ ነው የማስበው እና አሁንም የአካል ጉዳተኞች ህይወት ከድህነት በየዕለቱ መብታቸውን ሲጠይቁ ገና ሌሎችን መች ደረስንና በሚል አሁንም ጉዳያቸውን በችሮታ መልኩ የሚያስተናግዱ ባለስልጣናት ባሉበት ሁኔታ ውስጥ አልሄድንም ማለት አይቻልም፣ ግን ተገቢውን ርቀት አልተጓዝንም ብዬ
ገና ብዙ ስራ ይቀራል፣
በጣም ብዙ ይቀራል።
በመጨረሻም የት ነበርሽ? ለሴቶች መብት ስትከራከሪ የኖርሽ የሁለት ሴቶች ልጆች እናት ነሽ ደግሞ በግልሽም ያንቺም ልጆች ሌሎችም ሴቶች ልጆች የሚያድጉባት የነገይቱ ኢትዮጵያ ምን አይነት እንድትሆን ትመኛለሽ? በዚህ እናጠቃል።
በጣም ነው የማመሰግነው። እንግዲህ ይሄ ጥያቄ በጣም ወሳኝ ጥያቄ ነው። ምክንያቱም በአሁን ሰዓት በኢትዮጵያ ውስጥ የሴቶች መብትን ጉዳይ ስትመለከች ብዙዎች የማይናገሩለት ግን ተከድኖ የተቀመጠ መጽሐፍ ነው የሚመስለኝ። እስካሁን ባሳለፍናቸው አመታት፣ በተለይ ባለፉት 5 እና 6 አመታት የምንሰማቸው በሴቶች ልጆች ላይ የሚደርሱ ጥቃቶች እየተለመዱ የመጡና በየጊዜው የሚፈጸሙበት አግባብም እጅግ የከፋ የሆነ እየመጣ ያለ ነገር ነው እና የሚያማው ግን እሱ ብቻ ሳይሆን ይህንን ጉዳይ ጮክ ብሎ መናገር ኢትዮጵያ ውስጥ አለመቻሉ። ለምሳሌ በፊት ጎልቶ እንዲታይ ትኩረት እንዲሰጥ በብዙ መልኩ እንቅስቃሴዎች ይደረጉ ነበርና በእኔ እምነት ዛሬ ላይ የሴቶች መብት አጀንዳ በኢትዮጵያ ውስጥ ወደ ኋላ ያፈገፈገበት ጊዜ ነው ብዬ ነው ማምነው እና ይሄ ደግሞ በጣም ያሳስበኛል። እኛ ወጣት ከነበርንበት ጊዜ አንጻር ስናየው በተለይ በአንድ ወቅት ላይ ሴቶች መብት ጎምርቶ የወጣበትና ሰዎች ሁሉ የሴቶችን ጉዳይ ለመስማት ጆሯቸው ክፍት የነበረበት ጊዜ ነበርና ዛሬ ላይ ይሄን አናይም። ስለዚህ እኔ እንደ ሴት ራሴም ቅድም እንዳስቀመጥሽው ሁለት መልካም ሴት ልጆች እናት እንደመሆኔ መጠን የሴቶች መብት እንደ ወቅቱ የሚቀያየር እንዳይሆን በጣም እመኛለሁኝ። ራሱን ችሎ ከፖለቲካው ማዕበል ወጥቶ የሰማይ መብት አጀንዳ ሆኖ የሚታይበት ዘመን እንዲመጣ እፈልጋለሁኝ። የሴት ልጆቻችን ጥቃት የጓዳ ሹክሹክታ አጀንዳ ሆኖ እንዳይቀር እህቴ ናት እናቴ ናት ብሎ የሚቆረቆርላት ወንድም ጠበቃ የሚኖርባት ሀገር እንዲሆን እመኛለሁ እና ይህን ሁሉ ለማድረግ ደግሞ ሰላም ትልቅ መሰረት ነው ብዬ አስባለሁ። በእነዚህ ሂደቶች ውስጥ እያለፍንባቸው ባለነው ሂደቶች ውስጥ ሴቶች በጣም ተጎጂዎች ናቸው። ልጆቻቸውን፣ ባሎቻቸውን እንዲሁም ደግሞ ራሳቸውንም ጭምር ለአደጋ በሚያጋልጥ ሁኔታ እና ትልቁ ነገር የማህበረሰብ የኔ ነው ባይነት፣ ያገባኛል ባይነት መንፈስ የሚንጸባረቅበትና ልጆቻችን እህቶቻችን ከጥቃት ተጠብቀው ከስጋት ተጠብቀው በሰላም የሚመላለሱባት ሀገር እንድትሆን እመኛለሁ።
በጣም አመሰግናለሁ። የት ነበርሽ ንጉሴ?
እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። You can have all the money in your hands, all the possessions anyone can ever have, but it's all worthless treasure. True worth is only measured not by what you got, but what you got in your heart. You can have everything. But what is it? What is it? It all means nothing. Yeah.
proud of who's looking back at you. Define the life you're living, not by what you take but what you're keeping. And if you bet on love, there's no way you'll ever lose. Take a stand, make a stand.
አመሰግናለሁኝ ቆንጂት እንዲሁም የትነበርሽን እንግዲህ ጥራታቸው ሁሉ የተሳካ እንደሚሆን የትነበርሽም አብራዋት ያሉ ባልደረቦቿም እምነታችን ነው በእኛ በኩል አሁን የሰዓቱን ዋና ዋና ዜናዎች እናስተምጣችሁ
ደቡባዊ ሶማሊያ ውስጥ የዩናይትድ ስቴትስ ኃይሎች በዚህ ሳምንት ባካሄዱት የአየር ጥቃት ሁለት ያልሸባብ ተዋጊዎችን ገለዋል። ሌሎች ሶስት ማቁሰላቸውን የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም አስታውቋል። የቦኮ ሐራም ታጣቂዎች ባለፈው ወር ዳፒቺ በመትባል ሰሜን ምስራቃዊት ከተማ ከተጠለፏቸው 110 ልጃገረዶች ውስጥ 91 መልቀቃቸውን የሀገሪቱ የማስታወቂያ ሚኒስትር አስታውቀዋል። ደቡብ ኮሪያን፣ ሰሜን ኮሪያንና ዩናይትድ ስቴትስን ጨምሮ የሶስትዮሽ ጉባኤ ሊካሄድ እንደሚችል የደቡብ ኮሪያው ፕሬዚደንት ሙን ጄ ኢን አስታውቀዋል። የዩናይትድ ስቴትስዋን ቴክሳስ ክፍለ ሀገር ኦስተን ከተማ ላለፉት 3 ሳምንታት ባሸበሯት ህይወት ያጠፉ የቦምብ ጥቃቶች የተጠረጠረው ሰው ፖሊስ ሊይዘው ሲል መኪና ውስጥ ያለውን ቦምብ አፈንድቶ ራሱን አጥፍቷል። የኦስተን ከተማ ፖሊስ አዛዥ በሰጡት መግለጫ ተጠርጣሪው ማርክ አንቶኒ ኮንዲት የሚባል ነጭ የ24 ዓመት ዕድሜ ያለው ሥራ አጥ ነው ብለዋል።
አመሰግናለሁ ቆንጂት። አጠራጠር ላሉ መረጃዎች አንድ ዩናይትድ ስቴትስ ዶላር 27 ብር ከ22 ሳንቲም ተመንዝሯል። ዛሬ በነገራችን ላይ ኢትዮጵያ ብሔራዊ ባንክ ላለፉት 2 ሳምንታት ዌብሳይቱን አላደሰም። ከሌሎች ምንጮች ያገኘነው መረጃ ነው። በሌላ በኩል ደግሞ አዲስ አበባ ነገ ከፊል ደመናማ ወይም በአብዛኛው ፀሐያማ ትሆናለች የሚል ትንበያም አለ። ከፍተኛ ሙቀቷ 23 ዝቅተኛው 11 ዲግሪ ሴልሺየስ ነው።
የተከበራችሁ አድማጮች ለዛሬ ረቡዕ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል።
በምሽቱ ፕሮግራም ዋና አዘጋጅ ሰለሞን ክፍሌና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰለሞን አባተና
ቆንጂት ታዬ ነን። አብራችሁን ስላመሻችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህና እደሩ።